ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጥር 5 2009 ዓ ም ምሽት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን። የአዲስ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር በኢትዮጵያ ላይ ምን አንድምታ ይኖረዋል?
ፕሬዚደንት ኦባማ ለአፍሪካ ለኢትዮጵያ ያደረጉት ነገር ብዬ የማምን ሰው አይደለሁም። አሁን ከኦባማ የከፋ ይመጣል ብዬ አላስብም።
የአስተዳደር ለውጥ ቢኖርም አስተዳደሮች በየጊዜው ቢለዋወጡም በሀገራት መካከል ያለው ጠንካራ ግንኙነት እየቀጠለ የመጣበት ሁኔታ ነው ያለው። አሁንም ቢሆን ይሄ ተጠናክሮ ይሄዳል የሚል እምነት ነው በእኛ በኩል ያለው።
የሰማችሁት የቀድሞው የኢትዮጵያ ፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ፣ እሳቸውን ተከትለው ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰኢድ የሰጧቸውን አስተያየቶች ነው በአብይ ርዕስ ዘገባ ይዘናል።
ሂዩማን ራይትስ ዋች ዓመታዊ የሰብአዊ መብት ይዞታ ሪፖርቱን አውጥቷል። ኢትዮጵያን አስመልክቶ ያለፈው የአውሮፓውያኑ 2016 ዓመት የጭካኔና የገደቦች ዓመት ብሎታል።
በአጠቃላይ ዓመቱ የወግ አጥባቂዎች እንቅስቃሴ ገነነበት እንደነበረ አውስቷል። በመጽሔት ዘገባ ይኖረናል።
በሁለተኛው አጋማሽ አፍሪካ በጋዜጦችና እሰጥ አገባ ዝግጅቶች ይቀርባሉ። ብርሃን ኃይሉ ፕሮግራማችንን ትመራለች። ወደ ዓለም ዜና እናልፋለን።
ዩናይትድ ስቴትስ በሱዳን ላይ ጥላቸው ከቆዩ የገንዘብ ማዕቀቦች አንዳንዶቹን ለማንሳት መወሰኗ ተገለጸ። ዋይት ሀውስ ይህንን ውሳኔ ዛሬ አርብ ይፋ ያደርጋል ተብሎ እየተጠበቀ መሆኑን አንድ የአሜሪካ ከፍተኛ ባለሥልጣን ተናግረዋል። ዩናይትድ ስቴትስ ይህንን ማዕቀቦችን የማቅለል እርምጃ የምትወስደው የሱዳን መንግሥት እያሳየ ነው ለተባሉ ሽብር ፈጠራን በመዋጋት ግጭቶችን በመቀነስ ለደቡብ ሱዳን አማጽያን ከለላና መጠጊያ በመንፈግ ችግር ላይ የወደቁ ሰዎች ሰብአዊ ድጋፍ እንዲያገኙ በማድረግ በኩል የተሻለ እንቅስቃሴ በማድረግ በሚሰጠው ምላሽ መሆኑ ተገልጿል። ዩናይትድ ስቴትስ በሱዳን ላይ የዛሬ 20 ዓመት ማዕቀቦችና የንግድ እገዳ የጣለችው በሰብአዊ መብቶች አያያዟና ለሽብር ፈጠራ ድጋፍ ትሰጣለች በሚል እንደነበር ይታወሳል። ዋሽንግተን በወቅቱ የሱዳንን መንግሥት ገንዘብና ሀብቶችም እንዳይንቀሳቀሱ አግዳ ነበር። ዩናይትድ ስቴትስ የዛሬ 10 ዓመት በወሰደችው ተጨማሪ እርምጃ መንግሥቱ በዳርፉር ሁከት ውስጥ ተመሳጥሯል በሚል ተጨማሪ ማዕቀቦችን ጥላለች። ማዕቀቦቹን በሱዳን ላይ እንደ ሀገር እንዲሁም በሕዝቡ ላይ አውዳሚ ተጽዕኖ ማሳደራቸውን የገለጡት የሱዳን የማስታወቂያ ሚኒስትር አህመድ ቢላል ለቪኦኤ ዛሬ በሰጡት ቃል ዋሽንግተን ማዕቀቦቹን ለማላላት መወሰኗ አስደሳች ዜና ነው ብለዋል። የሕክምና አገልግሎት ለማግኘት ከሀገር መውጣት ባልቻሉ ሰዎችና የቴክኖሎጂ ውጤቶችንም ወደ ሀገር ማስገባት በመቆሙ ማዕቀቦቹ መከራን አስፍነው ቆይተዋል ብለዋል የሱዳኑ የማስታወቂያ ሚኒስትር። ሚኒስትሩ አክለውም የተለያዩ የቴክኖሎጂ ግብዓቶችን ከአሜሪካ ይገዛ የነበረው የሱዳን አየር መንገድ ከኩባንያዎቹ ጋር መናገድ ባለመቻሉ ለመዘጋት መገደዱን አስታውሰው ማዕቀቦቹ የተነጣጠሩት በመንግስቱ ወይም በስርዓቱ ላይ ሳይሆን በሰብአዊ መብቶች ላይ ነበር ብለዋል። በሌላ በኩል የማዕቀቦቹ መነሳት ሱዳንን ከሽብር ፈጠራ ደጋፊ ሀገሮች መዝገብ ውስጥ እንደማያስፈቃት የዩናይትድ ስቴትስ ባለሥልጣናት ጠቁመዋል። የሱዳን ፕሬዚደንት ኦማር አልበሽር በጦር ወንጀሎችና በጅምላ ፍጅት በዓለም አቀፍ የወንጀል ፍርድ ቤት ይፈለጋሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በተጠናቀቀው የአውሮፓውያን 2016 ዓመተ ምህረት ለዓለም የሰብአዊ መብቶች አያያዝ ከፍተኛውን አደጋ የደቀነው ጥቅስ እያንሰራራ የመጣው ርካሽ የሚባል የሕዝብ ተቀባይነትን የማግኘት አዝማሚያ ነው ሲል ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን አስታወቀ። ይህ ትናንት ዋሽንግተን ዲሲ ላይ የወጣ የ2017 ዓመተ ምህረት የዓለም የሰብአዊ መብቶች አያያዝ ሪፖርት በዩናይትድ ስቴትስ እና በሌሎችም ሀገሮች ውስጥ የተካሄዱ ምርጫዎች፣ የስደት ቀውስና የአምባገነኖች ማንሰራራት በሰብአዊ መብቶች ላይ የነበሯቸውን አንደምታዎች ጠቅሷል። 687 ገጾች ያሉት ይህ ሪፖርት የ90 ሀገሮችን የመብቶች አያያዝ የፈተሸ ሲሆን ይህ ጊዜ በተለየ ሁኔታ አሳሳቢ ነው ሲሉ የሂዩማን ራይትስ ዋች ዋና ዲሬክተር ኬኔት ሮስ ስጋታቸውን ገልጸዋል። ጠባብ አካባቢያዊነት፣ መጤጠልነት፣ ዘረኝነት፣ እስልምና መጥላት፣ ሴትን ማሳነስ የመሳሰሉ ችግሮች እያንሰራሩ መሆናቸውን የተናገሩት ሮስ ያለመቻቻል አዝማሚያዎችና አድራጎቶች እየበረቱ በሄዱ መጠን ዓለም ወደ ጨለማ ዘመን የመግባት ስጋት እንደሚጸናበት አስጠንቅቀዋል።
በዚህ ርዕስ ላይ በመጽሔት ዘርዘር ያለ ዘገባ ይዘናል። የናይጄሪያ የእንደራሴዎች ምክር ቤት ፕሬዚደንት ሙሐመዱ ቡኻሪ አጣብቂኝ ውስጥ ለገቡት የጋምቢያው ፕሬዚደንት ያህያ ጃሜ የፖለቲካ ጥገኝነት ለመስጠት ግብዣ ያቀርቡላቸው ዘንድ ሐሳብ አቀረበ። ቺካ ኦዱዋ ከአቡጃ ያጠናቀረው ዘገባ ለአሉላ ከበደ ያቀርበዋል።
ጋምቢያ ባለፈው ጥቅምት 22 ባካሄደችው ፕሬዝዳንታዊ ምርጫ በአዳማ ባሮ የተሸነፉት ፕሬዝዳንት ጃሜ የምርጫውን ውጤት አልቀበልም ማለታቸውን ተከትሎ ከፖለቲካ ውጥንቅጥ ውስጥ መዘፈቋ ይታወሳል። በዚያች ሀገር ለተቀሰቀሰው ቀውስ መውጫ የሚያግዝ ሰላማዊ ሽግግር የተያዘው ጥረት ዙሪያ በትላንትናው ዕለት የመከረው የናይጄሪያው የእንደራሴዎች ምክር ቤት አባላት የድርድር ሐሳቦችን ሰንዝረዋል። የምክር ቤት አባሉ ሙሐመድ ዞሮ ናቸው። በጋምቢያ ሰላም መስፈኑ መረጋገጡ የአገራቸው ጥቅም መሆኑን ጭምር የተናገሩት ለፕሬዚዳንት ያህያ ጃሜ የፖለቲካ ጥገኝነት ግብዣ የሚያቀርበውን ሐሳብ ሲሰነዝሩ
It is also a normal diplomatic practice everywhere to host exiles.
ከስልጣን እንደ ተወገደም ሆነ በምርጫ እንደ ተሸነፈ የአገር መሪ አሊያም የፖለቲካ ስደተኛ ከሀገር ለኮበለሉ የፖለቲካ ጥገኝነት መስጠት በየትኛውም አገር የተለመደ የዲፕሎማሲያዊ አሰራር ነው። ለዚህም ነው እንደ ሕግ አውጪ የምክር ቤት አባላት የናይጄሪያውን ፕሬዚዳንት የጀኔራል ሙሐመዱ ቡሃሪን የአደራዳሪነት አቅም ለማጎልበት የተነሳ ነው ያሉት። ሌሎች ተጨማሪ ምክንያቶች መኖራቸውንም ያስረዳሉ።
In Nigeria's strategic interest, we have Nigerian banks doing business in
የናይጄሪያ ስትራቴጂያዊ ጥቅም አስመልክቶም በጋምቢያ የንግድ ሥራ የሚሰሩ የናይጄሪያ ባንኮች አሉ። የናይጄሪያ አየር መንገድ አውሮፕላኖች ወደዚያ ይበራሉ። በተለያዩ ዘርፎች ለሚሰለጥኑ የጋምቢያ የአመራር ባለሙያዎችም አገልግሎት በሚሰጡ ተቋማት ላይ ከፍ ያለ መዋለ ንዋይ አፈሰናል ይላሉ ዞሮ። በሌላ በኩል ፕሬዝዳንት ጃሜ ሊቀርብባቸው ከሚችል የወንጀል ክስ ለመዳን ሲሉ ነው ስልጣናቸውን የሙጥኝ ያሉት የሚሉ ግምቶችም ይሰማሉ። ለ22 ዓመታት የዘለቀው የስልጣን ዘመናቸው ፈጽመዋል በተባሉት ከፍተኛ የመብት ጥሰት ውንጀላ የጠየመ ነው። ይህ ናይጄሪያ ታቀርብላቸው ዘንድ የተነገረ የፖለቲካ ጥገኝነት ግብዣም ጃሜ ስልጣናቸውን ይለቁ ዘንድ በማሳሰቢያነት መቅረብ አለበት ሲሉ የፖለቲካ ተሟጋቾች እየተሰሙ ነው።
በሶሪያ ዋና ከተማ ደማስቆ አጠገብ በሚገኝ ወታደራዊ የአየር መደብ ላይ እስራኤል አድርሰዋለች ባለው የሚሳኤል ጥቃት ተከታታይ ፍንዳታዎች መድረሳቸውን የሶሪያ ጦር አስታወቀ። አስነዋሪ ሲል የጠራው ጥቃት መዘዝ እንዳለው ያስጠነቀቀው የሶሪያ መንግስት ሶሪያ በሽብር ፈጠራ ላይ የተያያዘችውን ጦርነት ትገፋበታለች ብሏል። በወታደራዊው መደብ ላይ የተተኮሰው ሚሳኤል የተወነጨፈው ሰሜናዊ እስራኤል ውስጥ ከሚገኘው ቲቤሪያስ ሐይቅ አካባቢ መሆኑን የሶሪያ መገናኛ ብዙሃን ዘግበዋል። ጥቃቱ ተፈጽሞበታል የተባለው የሶሪያው አውሮፕላን ማረፊያ የመንግስቱ ኃይሎች በአማጽያን ወደ ተያዙ የደማስቆ ዙሪያ አካባቢዎች ሮኬቶችን የሚያስወነጭፉበት መደብ መሆኑ ተገልጿል።
ሩሲያ በተለያዩ የዩናይትድ ስቴትስ ተቋማት ላይ አካሂዳቸዋለች በሚባለው ክስ ላይ በዘጠና ቀናት ውስጥ ሪፖርት እንደሚያቀርቡ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታወቁ። ሚስተር ትራምፕ ትዊተር በተከታታይ ባወጧቸው መልእክቶች ሩሲያ በእርሳቸው ላይ አቀናብራ ይዛለች የሚል ያልተረጋገጠ ዘገባ በተናፈሰበት ፕሬዚደንታዊ ዘመናቸውንም ለጥቃት ሊያጋልጥ ይችላል የተባለ ሰነድ ጉዳይ አስመልክቶ የሩሲያ ባለሥልጣናት መረጃ እንደሌላቸው መግለጻቸውን ጠቁመው ወሬውን የቀለሉ የፖለቲካ ሴረኞች፣ የፖለቲካ ተቀናቃኞችና የስለላ ሰዎች አድራጎት ነው ብለዋል። ሩሲያ ባለፈው የአሜሪካ ምርጫ ውስጥ ጣልቃ ገብታለች የሚባለውን ክስ እውነት ነው ብለው እንደሚቀበሉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ ወቅት ያመለከቱት ዶናልድ ትራምፕ እሳቸው ፕሬዚደንታዊ ስራቸውን ሲጀምሩ ሩሲያ ሀገራቸውን እንደምታከብር ተናግረዋል።
በመጨረሻም ለአርባ ዓመታት ያህል ስልጣን ላይ የቆዩት የአንጎላ ፕሬዚደንት ኤድዋርዶ ዶስ ሳንቶሽ ለመሰናበት እየተዘጋጁ ባሉበት በዚህ ወቅት እርሳቸውን ሊተኩ የሚችሉት ሴቷ ልጃቸው ሳይሆኑ እንደማይቀር ተነግሯል። ቢሊዮነሯ ከበርቴ ኢዛቤል ዶስ ሳንቶሽ ባለፉ ቅርብ ወራት ውስጥ የሀገሪቱን ዋነኛ ባንክ ኃላፊነት መያዛቸው በመንግስቱ የተያዘውን የነዳጅ ዘይት ኩባንያ እንደገና ማዋቀር መጀመራቸው ታውቋል። የዓለምን ሀብትና ባለሀብቶቿን በየደረጃው የሚያወጣው ፎርብስ መጽሔት ሚስ ዶስ ሳንቶሽ ማለት ኢዛቤል የሚባሉቱ በአፍሪካ እጅግ ከበርቴዋ ሴት ብሎ ያሰፈራቸው ሲሆን አሁን እየወሰዱ ያሉት እርምጃ ምናልባት በአንጎላ ሕዝብ ሀብት ሂሳብ የቤተሰባቸውን ወረቶች ለማብዛት መንገድ እየጠረጉ ሊሆን ይችላል የሚል ወቀሳና ጥርጣሬ ቀስቅሶባቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 5 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
የዓለም ዜናዎችን አድምጠናል። ወደ ምሽቱ ዘገባዎቻችን ይሆናል የምናልፈው። በቅድሚያ የምሽቱ አብይ ርዕስ
ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዚደንት ለመሆን ልክ የዛሬ ሳምንት አርብ ቃለ መሐላ ይፈጽማሉ። አዲሱ ፕሬዚደንት በኢትዮጵያ ላይ የሚከተሉት ፖሊሲ ከተሰናባቹ ፕሬዚደንት አንድ ሊሆን እንደሚችል የኢትዮጵያ ፓርላማ የቀድሞ አባላትና የፖለቲካ ፓርቲ መሪዎች እየተናገሩ ነው። ተሰናባቹ ፕሬዚደንት ባራክ ኦባማ ለኢትዮጵያም ሆነ ለአፍሪካ የተለየ ነገር አልሰሩም የሚሉት የቀድሞ የፓርላማ አባልና የፓን አፍሪካን ፓርላማ የክብር ምክትል ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ከሳቸው የከፋ ይመጣል ብዬ አላስብም ብለዋል። ኦባማን ማለታቸው ነው። ከዩናይትድ ስቴትስ ጋር ጠንካራ ግንኙነት መኖሩን ያስታወሰው የኢትዮጵያ መንግሥት በበኩሉ ይኸው ተጠናክሮ እንደሚቀጥል እምነቱን ገልጿል። እስከንድር ፍሬው ተጨማሪ አለው።
ኦባማ ሊወጡ ትራምፕ ወደ ዋይት ሃውስ ሊገቡ አንድ ሳምንት ብቻ ቀረው። ይህንን ሂደት ዓለም በቅርበት ኢትዮጵያውያንም በትኩረት ይከታተሉታል። በሌላ ሀያሉ አገር የሚካሄድ ያስተዳደር ለውጥ አሉታዊና አዎንታዊ እንድምታም በትኩረት ይጠናል። ከዩናይትድ ስቴትስ ጋር ታሪካዊና የረጅም ዓመታት የህዝብ ለህዝብ እንደዚሁም የመንግስት ለመንግስት ግንኙነት ባላት ኢትዮጵያ ለውጡ እንዴት ይታያል? የአፍሪካ ዝርያ ያላቸው ባራክ ኦባማ ለአህጉሪቱም ሆነ ለኢትዮጵያ የተለየ ነገር አለማድረጋቸውን የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያምናሉ። በዚህ ምክንያት ግን በትራምፕ ላይ ተስፋ መቁረጥ የለብንም ይላሉ። በርሳቸው አባባል ከኦባማ የከፋ አይመጣም።
ፕሬዝዳንት ኦባማ ለአፍሪካ ለኢትዮጵያ ያደረጉት ነገር ብዬ ማመን ሰው አይደለሁም። አፍሪካውያን ያው እስካሁን የተፈጥሮ ሀብታችን ምንም ቫልዩ አድ ሳይደረግበት እሴት ሳይጨምር ወደ አውሮፓ ወደ አሜሪካ እየሄደ ነው ያለው። ይህንን በኦባማ ዘመን ሀገራችን ላይ በተለያየ አፍሪካ ሀገር ላይ ፋብሪካ አቋቁመው ወጣቶቻችን ከስደት እዚሁ አፍሪካ እንዲቆዩ ያንን ጥሬ እቃውን ተከትለው ሄደው በየባህሩ በየመንገዱ መሞታቸውን አስቆመው ቢሆን ኑሮ አድናቆት ኖረኝ ነበር ለኦባማ። አሁን ከኦባማ የከፋ ይመጣል ብዬ አላስብም። ፕሬዚደንት ትራምፕም እንግዲህ የተሻለ ነገር ለአፍሪካ ያደርጉ ይሆናል። ምክንያቱም ተስፋ መቁረጥ የለብንም። ኦባማ ምንም አላደረጉም እና እኒህም አያደርጉም ብለን ማሰብ የለብንም። የተሻለ ነገር ያደርጋሉ ብለን ኦፕቲሚስቲክ መሆኑ ጥሩ ነው ብዬ ነው ማሰብ።
ይሄም ሆኖ ዘመኑ ሰጥቶ የመቀበል እንጂ አንዱ ካንዱ የሚጠብቅበት አለመሆኑን ዶክተር አሸብር አስታውሰዋል።
አሁን መታየት ያለበት የደረስንበት የዓለማችን ሁኔታ ነው። በአሁኑ ዘመን ማንም ከማንም ምንም መጠበቅ አይችልም። በቃ ሰጥቶ የመቀበል ነገር ስለሆነ አሜሪካውያን በኢትዮጵያ ላይ ኢንትረስት አላቸው፣ ኢትዮጵያም በአሜሪካ ላይ ኢንትረስት አላት።
ጥቅም አላቸው ሁለቱም፣ አንዳቸው አንዳቸው ላይ
የተያዘ ነው ጥቅሙ። በአፍሪካ ኢትዮጵያ በአፍሪካ ላይ ሽብርተኝነትን በመዋጋት በመቋቋም ትልቅ ድርሻ አላት። በዚህ ላይ ደግሞ አሜሪካኖች ራሳቸው የከበዳቸውን አልሸባብን የመሰለ ጠላት ነው ኢትዮጵያ ማንበርከክ ቻለችው እና ከዚህ አኳያ የኢትዮጵያ መከላከያ ሰራዊት ጀግና ነው፣ አብረን ልንሰራ ይገባል ብለው ያምናሉ። ኢትዮጵያውያን ደግሞ እኛ ድሆች ነን፣ ይህን ሰርቪሳችንንም እየሰጠን በዚያውም ልክ ሀገራችንንም እየገነባን ቱሪስቶቻቸው በአግባቡ ገብተው እንዲጠቀሙ ሰላምና ጸጥታ ደህንነት ያለባት ሀገር መሆኗን አምነው እነሱም ከኛ ለኢንቨስትመንት እንዲመጡ ብድርና እርዳታ ላይ የተቻላቸው እንዲያደርጉ ነው። እንግዲህ የጋራ ኢንተረስት ነው፣ ማንም የጋራ ጥቅም ነው፣ የጋራ ፍላጎት ነው እና ከዚህ ውጭ ኢትዮጵያ በአሜሪካ ላይ ወይ አሜሪካ በኢትዮጵያ ላይ ኢምፖዝ የሚያደርጉት ነገር ይኖራል ብዬ አላስብም። በጋራ ጥቅም ላይ የተመሰረተ ግንኙነት ወደፊት ይኖራል ብዬ ተስፋ አደርጋለሁ።
በተለያየ ጎራ የተሰለፉ ኢትዮጵያውያን የዩናይትድ ስቴትስን ድጋፍና አስተዋጽኦ የሚለኩበት የሚመዝኑበት መንገድ ተመሳሳይ አይደለም። በስልጣን ላይ ያለውን መንግስት በሰብአዊ መብት ጥሰትና የፖለቲካ ምህዳሩን በማጥበብ የሚተቹት ተቃዋሚዎች ለምሳሌ ዩናይትድ ስቴትስ ጫና እንድታደርግ ድምጿን እንድታሰማ ይጠብቃሉ። የስካሁኑ የዩናይትድ ስቴትስ አስተዳደሮች ፖሊሲ ጥቅሟን በማስከበር ላይ ብቻ ማተኮሩን የሚናገሩም አሉ። ይህንኑ ሀሳብ ከሚጋሩት አንዱ የሆኑት የተቃዋሚው የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት ዶክተር በዛብህ ደምሴ ትራምፕም እየተለዩ እንደማይሆኑ ተናግረዋል።
በእኔ እምነት ትራምፕ አሁን የአሜሪካ ፕሬዝዳንት ሆነው ተመርጠዋል። ስለሆነም ትራምፕ አሁን ከነበረው ከኦባማ አስተዳደር የተሻለ ለኢትዮጵያ ሕዝብ ጥቅም ይሰጣሉ ብዬ አላምንም። ምክንያቱም ቅድም እንዳልኩት አሜሪካኖች የቆሙት ፕሬዝዳንት የሚሆነው ማንኛውም አሜሪካን ፕሬዝዳንት አንደኛው ዋናው የሚያስፈጽመው የአሜሪካንን ጥቅም ነው። ያንን በተመለከተ ጥቅሙን በተመለከተ ነው እንጂ ለኢትዮጵያ ብሎ የሚመጣ የሚያስብ ፕሬዝዳንት ይኖራል ብዬ አልገምትም።
ግን እዚህ ላይ ሌላ ጥያቄ ላንሳና ተቃዋሚዎች የአሜሪካ መሪዎች ወይም የአሜሪካ መንግስታት ለኢትዮጵያ ጠቀሙ የሚለውን የሚለኩበት መንገድ በመንግስት ላይ ጫና በማድረጋቸው ነው። ጫና ከማድረግና ለማድረግ አንጻር ነው የአሜሪካንን ጥቅም የሚለኩት። ለኢትዮጵያ ይጠቅማል ብዬ አላስብም ሲሉ እርሶ ለምሳሌ ከዚህ አንጻር ነው ምን ማለት ነው? ኢትዮጵያን ጠቀማት ማለት አንድ ሁለት ሶስት ብለው ይንገሩኝ እስቲ።
በእውነት አሜሪካን በዴሞክራሲ የሚያምን ከሆነ አንተም እኔም ሌሎቹም የኢትዮጵያ ሕዝብ አይቷል። የአሜሪካን ፕሬዚዳንት የነበረው ኦባማ አዲስ አበባ መጥቶ በነበረበት ጊዜ ያ የ2007 ምርጫ ዴሞክራቲክ ነበር ብሎ ነው የተናገረው።
ቤተ መንግስት ከጠቅላይ ሚኒስትር ኃይለማርያም ጋር በሰጡት መግለጫ
ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሰጡት ፕሬስ ኮንፈረንስ
የኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ነው ሲሉ ገለጹ።
ይሄ ምን ማለት ነው? እውነት ዴሞክራቲክ ነበር ወይ? ሁላችንም ስንናገር የነበርን ተቃዋሚዎች ምርጫው ዴሞክራቲክ አልነበረም፣ ተዘርፏል፣ 100% በየትኛውም ዓለም ላይ ምርጫ አይደረግም።
ፕሬዝዳንቱ ያሉት ምርጫው ዲሞክራሲያዊ ነበር ሳይሆን መንግስት የተመረጠ ያሁኑ ኢትዮጵያ መንግስት በዲሞክራሲያዊ መንገድ ነው።
ዲሞክራሲያዊ መንገድ ማለት በእኔ እምነት ምርጫው ፍትሐዊ ሆኖ ያንን ምርጫውን የሚታዘቡ ሰዎች የመንግስት አለቆች ብቻ ሳይሆኑ በሁለቱም በተቃዋሚውም በመንግስት በኩል ስምምነት ተደርጎ ያንን ነገር የሚቆጣጠሩ መሆን አለባቸው። መንግስት ነው ሁሉን ነገር የሚቆጣጠረው ከምርጫ ቦርድ ጀምሮ። ስለዚህ እንዴት አድርጎ ነው ዴሞክራቲክ ምርጫ ነው ተብሎ ሊነገር የሚችለው? ይሄም ማለት የፈለኩበት ዋና ምክንያት አሜሪካኖች ለጥቅማቸው ነው እንጂ ለኢትዮጵያ አስቦ የሚያደርጉት ነገር የለም ለማለት ነው። ምክንያቱም ያን በስልጣን ለሚመጣው ኦባማም ሆነ ትራምፕም ሆነ ለአሜሪካን ጥቅም ካልሆነ በስተቀር ለኢትዮጵያ ለውጥ ያመጣሉ ብዬ አልገምትም።
መንግስት ግን ዩናይትድ ስቴትስን የመሳሰሉ ሀገራት ጫና እንዲያደርጉ የሚወተውተው የተቃዋሚዎች አካሄድ ተገቢ እንዳልሆነ ያምናል። በመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን ያንጸባረቁት
በኢትዮጵያ ውስጥ እየተገነባ ያለ የዲሞክራሲያዊ ስርዓት እና ሰብአዊ መብትን የማክበር ጉዳዮች የሚመነጩት መንግስት ለዜጎቹ ካለው ተቆርቋሪነት የሚመነጩ ናቸው። ለዜጎቹ ካለው ውግንና የሚመነጩ ናቸው። በየትኛውም ሀገር በውጭ ኃይል ጫና የተረጋገጠ ዲሞክራሲ የለም። ዲሞክራሲ የራሱ የሆኑ ሂደቶች አሉት፣ ፕሮሰሶች አሉት። ዲሞክራሲ እንዲሁ በምድረ በዳ ላይ የሚገነባ ስርዓትም አይደለም። በርካታ ቅድመ ሁኔታዎችን የሚጠይቅ ነው። ትምህርትን ይጠይቃል። ዲሞክራሲ አስተሳሰብ ያለው ህብረተሰብም ከመፍጠር ጋር የሚያያዝ ነው። የመልቲ ፓርቲ ሲስተም፣ የመድበለ ፓርቲ ስርዓት እንዲጠናከር የሚጠይቅ ነው። በአጠቃላይ የዲሞክራሲያዊ ስርዓት እንዲጎለብት የሚያስችሉ የዲሞክራሲ ተቋማት እንዲገነቡ ከማድረግ ጋር የተያያዘ ሰፊ የሆነ መሰረት የሚጠይቅ በመሆኑ ይሄ በሂደት የሚገነባ ስርዓት ነው እንጂ የሆነ አካል አምጥቶ አንተ ላይ የሚጭንብህና ከዛ በኋላ ዲሞክራት ሆነ የምትቀጥልበት ሂደት አይደለም። ይሄ በግልጽ የሚታወቅ ነው። ስለዚህ ዲሞክራሲ እና በዚች ሀገር ላይ ደግሞ ቀጣይነት ያለው ልማት የማረጋገጥ ጉዳይ የህልውና ጉዳይ ነው ከተባለ ይሄ ደግሞ በህዝብና በመንግስት ያልተቋረጠ ጥረት የሚረጋገጥ ነው እንጂ ከሌሎች አካላት ጋር የራሳቸው የሆነ ድጋፍ ሊኖራቸው ይችላል ቅድም ባነሳሁት መልኩ። ከዛ ውጪ ግን በመሰረታዊነት መንግስት ዋንኛው አነጣጥሮ የሚሰራበት ጉዳይ ስለሆነ በዚህ ደረጃ ይመጣል ብዬ አላስብም። ስለዚህ ዲሞክራሲን ከውጪ ከማንኛውም አካል መጠበቅ የለብንም። የውስጥ አቅማችንን እና በዋና ዋና ሀገራዊ ጉዳዮች ላይ ደግሞ እንደዚሁ ተግባብተን እንደ ሀገር መገንባት ያለብንን ዲሞክራሲና ልማት በዚች ሀገር ላይ ማረጋገጥ ነው ያለብን የሚል ነው በእኔ በኩል ያለ።
በኢትዮጵያና በዩናይትድ ስቴትስ መካከል ታሪካዊና ጠንካራ የሆነ የህዝብ ለህዝብ እንደዚሁም የመንግስት ለመንግስት ግንኙነት መኖሩን አቶ መሐመድ ተናግረዋል። በዚያች ሀገር የሚካሄድ የአስተዳደሮች መቀያየር በዚህ ግንኙነት ላይ አሉታዊ ተጽዕኖ አሳድሮ እንደማያውቅም አስረድተዋል። የሁለቱን ሀገራት የግንኙነት ዘርፎች የዘረዘሩት አቶ መሐመድ በትራምፕ የስልጣን ዘመንም ተጠናክረው እንደሚቀጥሉ እምነታቸውን ገልጸዋል።
እንግዲህ በንግድ የሚያገናኙን ሰፊ የሆኑ ጉዳዮች አሉ። በአካባቢ ጸጥታ ጉዳይ አሁን በዓለማችን ላይ ትልቅ ተግዳሮት እየሆነ የመጣው የዚህ የሽብርተኝነት የእምነት አክራሪነት ጋር በተገናኘ የሚሰሩ ስራዎች በጣም ሰፊ ናቸው። እንደዚሁም በኢንቨስትመንትም ስትራቴጂካዊ የሆነ ግንኙነት ነው በሁለቱ ሀገሮች መካከል ያለው። ስለዚህ ይሄ ጠንካራ ግንኙነት ከዚህ ቀደምም እንደተያያየው የመንግስታት ቢቀያየሩም በተለያየ ወቅት በአሜሪካ ሕዝብ ምርጫ የአስተዳደር ለውጥ ቢኖርም አስተዳደሮች በየጊዜው ቢለዋወጡም በሀገራቱ መካከል ያለው ጠንካራ ግንኙነት እየቀጠለ የመጣበት ሁኔታ ነው ያለው። አሁንም ቢሆን ይሄ ተጠናክሮ ይሄዳል የሚል እምነት ነው በእኛ በኩል ያለን።
ዶናልድ ትራምፕ በኢትዮጵያ ብለውም በአፍሪካ ላይ ሊከተሉት ስለሚችሉት ፖሊሲ እስካሁን በይፋ የተነገረ ነገር የለም። ያለፉ ተሞክሮዎችን ያገናዘቡ መላምቶች ግን መደመጥ ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ከአሜሪካ ድምጽ መጽሔትን ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የዓለም የሰብአዊ መብቶች አያያዝን የዘንድሮ ሪፖርት ትናንት ያወጣው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ያለፈውን የአውሮፓ ዓመት በኢትዮጵያ የጭካኔና የገደቦች ዓመት ነበር ብሎታል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጣችበት በዚህ ወቅት መሠረታዊ መብቶችን በመገደብና በሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ብሏል። ኤርትራም የዜጎችን ሰብአዊ መብቶች መጣሷን ቀጥላበታለች ብሏል። ጽዮን ግርማ በሂዩማን ራይትስ ዋች የአፍሪካ ጉዳዮች ከፍተኛ መርማሪና ፈታሽ የሆኑትን ፌሊክስ ሆርንን አነጋግራ ተከታዩን ዘግባለች።
በኢትዮጵያ የጭካኔ ገደቦች አመት በሚል ርዕስ የሚጀምረው በትላንትናው ዕለት የወጣው የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች የ2017 ዓለም አቀፍ ሪፖርት የኢትዮጵያው የሪፖርቱ ክፍል እንደ አውሮፓውያን አቆጣጠር በ2016 ዓ ም ኢትዮጵያ የሰብአዊ መብቶች ቀውስ ውስጥ መውደቋን ይዘረዝራል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ይላል። ሪፖርቱ አያይዞም የአስቸኳይ ጊዜ አዋጁ በዘፈቀደ ማሰርን ይፈቅዳል፣ ማህበራዊ መገናኛ ብዙሃንን ይገድባል፣ እንዲሁም ከውጭ አካላት ጋር መገናኘትን ይከለክላል። በዚህ ዓመት የመንግስት የጸጥታ ኃይሎች በኦሮሚያና አማራ ክልሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን ገድሏል፣ በአስር ሺዎች የሚቆጠሩትን እስር ቤት አጉሯል። ታስረው ከተፈቱት ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው ተናግረዋል ይላል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ለረጅም ጊዜ ሳይፈታ የዘለቀ ችግር እንደሆነ የሚናገረው የሪፖርቱ ክፍል መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ ለዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም ይላል። በሂዩማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን በርካቶች እስር ቤት በሚታጎሩባት ኢትዮጵያ እያሰቃዩ የመመርመር ተግባር ወይም ቶርቸር አሁንም ቀጥሏል ይላሉ።
All the way up to people that were mercilessly tortured, you know, those that perhaps played a big role.
ግለሰቡ ወይም ግለሰቦች በተቃውሞ የተሳተፈ ከሆነ ወይም ከቤተሰቡ አካል አንዱ መንግስትን የመቃወም ታሪክ ካለው ታስረው ይቆዩና በፍርድ ቤት ሲቀርቡ የደረሰባቸውን የማሰቃየት ምርመራ አስረድተው ፍርድ ቤቱ ለፖሊስ የሰጡትን ቃል ውድቅ እንዲያደርግላቸው ይጠይቃሉ። ሆኖም በፍትህ ስርዓቱ ፖሊስና የጸጥታ ኃይሎች ተጠያቂ ስላልሆኑ በተደጋጋሚ ችግሩ ሲከሰት እናስተውላለን።
እንደ አውሮፓውያን አቆጣጠር በ2016 ዓ ም ከታሰሩት በ10 ሺዎች ከሚቆጠሩት እስረኞች መካከል ጋዜጠኞች፣ ጦማሪዎች፣ ሙዚቀኞች፣ መምህራንና የጤና ባለሙያዎች እንደሚገኙበት የጠቀሰው ሪፖርቱ እንደነ በቀለ ገርባ ያሉ ለዘብተኛ የሚባሉ የፖለቲካ ፓርቲ መሪዎች በሽብር ተከሰው እስር ቤት ይገኛሉ። የመማር ማስተማር ሂደቱ ተስተጓጉሏል። በሺዎች የሚቆጠሩት ደግሞ አገር ጥለው ተሰደዋል ይላል። የኢትዮጵያ መንግስት ሂዩማን ራይትስ ዎችም ሆነ ሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ሪፖርት ሳይወጡ ሪፖርቶቹን እንደማይቀበልና እንዲህ ያሉ ድርጅቶች የራሳቸው አጀንዳ ያላቸው ያልተረጋገጠ መረጃ የሚያወጡ ናቸው እንደሚል ጠቅሼ ምላሻቸው ምን እንደሆነ ፊሊክስ ሆርንን ጠይቄያቸው ነበር።
Independent dissenting voices, and you see this.
በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል። በጸረ መንግስት ተቃውሞ የተሳተፉና ተቀባይነት ያላቸው ጥያቄዎችን ያነሱን ዝም ለማሰኘት ከቀየሱት ስልት ጀምሮ ከኢትዮጵያ ጋር በትብብር የሚሰሩ የውጭ መንግስታት የኢትዮጵያን የሰብአዊ መብት ይዞታ በይፋ አለማውገዛቸው የተሳካ ዘመቻ መካሄዱን ያሳያል። በኢትዮጵያ እየተከናወነ ያለውን ሁኔታ በማጋለጥ ከሚናገሩት ጥቂት ቡድኖች የኛ ድርጅት ይገኝበታል። የኢትዮጵያ መንግስት በዚህ ደስተኛ አይደለም። መረጃዎቻችንን የምናጠናቅረው ተጎጂዎችን በማነጋገር፣ የአይን ምስክሮችን በማጣቀስ፣ ከእኛ ጋር ለመነጋገር ፈቃደኛ ከሆኑ የመንግስት ባለስልጣናት የምናገኛቸውን መረጃዎች ጨምረን ነው። የተለያዩ ምንጮችን ሳናጣቀስ የምንሰራው ስራ የለም። ከመንግስት ባለስልጣናት ጋር መወያየት የምንፈልግ ቢሆንም እነሱ ፈቃደኞች ሲሆኑ አንመለከትም። እንዲያውም በጥቅል ድርጅታችን የአድሎ አሰራርን እንደሚከተል ከመግለጽና የርዕዮተ ዓለም ልዩነትን እንደ ምክንያት ከማስቀመጥ ባለፈ ለችግሮቹ የጋራ መፍትሄና ማጣራት ለማበጀት ፍላጎት የላቸው።
የመብት ድርጅቱ ሂዩማን ራይትስ ዎች ሪፖርት ኤርትራን በተመለከተ ባወጣው የሪፖርቱ ክፍል ኤርትራ ነጻነቷን ካገኘች ወዲህ ምንም አይነት ምርጫ ለማካሄዷንና ባለፈው የአውሮፓውያኑ ዓመት 2016 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አጣሪ ኮሚሽን ባቀረበው ሪፖርት መሰረት የሀገሪቱ መንግስት በርካታ ሰብአዊ መብቶችን የሚጥስ ተግባሮች የሚፈጽም መሆኑን መረጃ እንዳገኘ አስታውቆ ነበር ይላል። ሀገሪቱ ያለው የጊዜ ገደብ የሌለው ብሔራዊ አገልግሎት ከፍተኛ ቁጥር ያላቸው የሀገሪቱ ዜጎች እንዲሰደዱ ምክንያት መሆኑን በመጥቀስም በተጨማሪም በብሔራዊ አገልግሎት የተሰማሩ ዜጎች አያያዝ የሰብአዊ መብቶችን የሚጥስ መሆኑን ይጠቅሳል። ነጻ የመገናኛ ብዙሃን በሀገሪቱ ካለመኖሩ በተጨማሪ 11 ስርዓቱን የነቀፉ ከፍተኛ ባለስልጣናትን ጨምሮ ብዛት ያላቸው ጋዜጠኞች ያለ ፍርድ በእስር እንደሚገኙ ይዘረዝራል። ፊሊክስ ሆርን እንደሚሉት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን በማንሳት ለዜጎቹ ነጻነት መስጠት አለበት፣ ችግሮቹን ለመፍታት ደግሞ ከተቃዋሚ ድርጅቶች ጋር ውይይት መፍጠር አለበት። በተጨማሪም የመናገርና የመጻፍ ነጻነት መብትን አለመገደብ እንዲሁም የሲቪል ማህበራት እንዲሰሩ መፍቀድ ይኖርበታል። ይህ ሲሆን ብቻ ነው መፍትሄ ሊመጣ የሚችለው። በማፈን ጊዜያዊ እንጂ ዘላቂ መፍትሄ ማምጣት አይቻልም ብለዋል። የአሁኑን የ2017 የሂውማን ራይትስ ዎች ሪፖርት በተመለከተ ምላሻቸውን እንዲሰጡን ለኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤትና ለኤርትራ ማስታወቂያ ሚኒስቴር ደውለን ስልካቸው ባለመነሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን ቀጥለን ምላሻቸውን ይዘን እንመለሳለን።
እንግዲህ የኢትዮጵያም ሆነ የኤርትራ መንግስታት የሂውማን ራይትስ ዋችንም ሆነ የሌሎች ዓለም አቀፍ የሰብአዊ መብቶችን ተሟጋቾች ድርጅቶች ሪፖርቶች በየወቅቱ እንደማይቀበሉ እንደሚያስተባብሉና ውድቅ እንደሚያደርጉ ሲናገሩ ይሰማል።
በተያያዘ ዘገባ ያለፈው አንድ ዓመት የዓለም የሰብአዊ መብቶች ይዞታ ሲገመገም የወግ አጥባቂ ህዝባዊ እንቅስቃሴዎች የነገሱበት ነበር ሲል ሂውማን ራይትስ ዋች አስታውቋል። የአዲሱን የአውሮፓውያን ዓመት ሪፖርቱን ትናንት ያወጣው የመብቶች ተሟጋች ድርጅቱ በዩናይትድ ስቴትስና በሌሎች ሀገሮች የተካሄዱት ምርጫዎች በዓለም የሰብአዊ መብት ይዞታ ላይ የሚኖራቸውን አንደምታና የስደተኞችንና የፍልሰተኞችን ሁኔታ የገመገመ ነው። የአሜሪካ ድምጿ ማርያማ ዴሎ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርባል።
የወግ አጥባቂ ህዝባዊ እንቅስቃሴዎች በዓለም ዙሪያ የፖለቲካ ስልጣን ማዕከላትን መለወጣቸው አሳሳቢ የሰብአዊ መብት ስጋት እንደሆነባቸው የሚናገሩት የሂውማን ራይትስ ዋች ስራ አስኪያጅ ኬኔት ሮት ናቸው።
ኔቲቪዝም፣ ዚኖፎቢያ፣ ሬሲዝም፣
የአገሬው ተወላጅ ነኝ ባዕዳን አይምጡብን የሚሉ ዘረኛና ጸረ እስልምና አስተሳሰቦች፣ ሴቶችን የሚያበሻቅጡ ንግግሮች እየጨመሩ የመጡበት ወቅት ላይ እንገኛለን። ተቻችሎ መኖርን የሚንዱ ድምጾች ከበዙ ዓለማችን ወደ ጨለማ ዘመን መሸጋገሯ ነው።
በነውጥ የተሞሉ የአሸባሪ ጥቃቶች በዓለም ዙሪያ ፍራቻና ጥርጣሬን እያነገሱ እንደሆነ ኬኔት ሮት ያስረዳሉ። ፖለቲከኞችም የህዝቦችን ወይም የማህበረሰቦችን ስጋቶች በአግባቡ ተረድተው ውሳኔ አላሳለፉም የሚል ስሜትም እንደሚታይ ያስረዳሉ። እንደዚህ አይነት ህዝባዊ ቅሬታዎች ለአንዳንድ ፖለቲከኞች ስኬት ምቹ ሁኔታዎችን ፈጥሯል ይላሉ።
They're bringing drugs, they're bringing crime, they're rapists. Donald Trump's successful presidential campaign
የዶናልድ ትራምፕ የተሳካ የምረጡኝ ዘመቻ የመቻቻል መጥፋት ፖለቲካን በግልጽ ያሳየ ሆኗል። ስደተኞችን ሲፈርጁ፣ ሲያብጠለጥሉ፣ አንድን የፍርድ ቤት ዳኛ በዘራቸው ምንነት ሲያጣጥሉ፣ ወሲባዊ ጥቃትን የተመለከቱ ውንጀላዎችን ችላ ሲሉና የወሊድ መቆጣጠሪያ መንገዱ በሴቶች ውሳኔ ላይ ይመሰረታል በማለት ሲናገሩ ሰምተናል።
ዶናልድ ትራምፕ ምርጫውን ያሸነፉት አሜሪካውያን በኦባማ አስተዳደር ባለመርካታቸው እንደሆነ ይናገራሉ። የሂውማን ራይትስ ዋቹን መሪ ኬኔት ሮት የሚያሳስባቸው የትራምፕ የፖለቲካ ስልት በሌሎች አካባቢዎችም ሰሚ እያገኘ መምጣቱ ነው።
Leading the charge have been Marine Le Pen in France and Geert Wilders.
በፈረንሳይ የማሪን ለፔን ዘመቻ፣ በኔዘርላንድ ደግሞ የገርት ቪልደ የፖለቲካ እንቅስቃሴ ሰሚ ማግኘትና ብሪታንያ ከአውሮፓ ህብረት የወጣችበት ብር ግንጥል ምርጫ፣ በሃንጋሪ ከቪክቶር ኦርባን እንዲሁም በፖላንድ የያሮስዋቭ ካችንስኪ የፖለቲካ መልእክቶችን ሰምተናል። በጀርመንና ግሪክም የወግ አጥባቂ ቀኝ ዘመም ፖለቲከኞችንም ስሜት አድምጠናል።
በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ አጥኚው ላሪ ሳባቶ በአሜሪካና ብሪታንያ የተፈጠሩ የፖለቲካ እንቅስቃሴዎች በሌሎች ሀገሮች ተከታይ እንደሚኖራቸው ያስረዳሉ።
ስለ ዲሞክራሲያዊ ሂደቶች መንሸራተት የሚያሳስባቸውን ሰዎች ጥቂት እረፍት የሚነሳ ጉዳይ ይመስለኛል። በዩናይትድ ስቴትስና ሌሎች እንደ ብሪታንያ ያሉ ዲሞክራሲዎች ላይ የሚታዩ ለውጦች በሌሎች እንደ ፈረንሳይ፣ ጀርመንና ሌሎች አገሮች ተቀባይነት ማግኘታቸው አይቀርም።
667 ገጾች ያሉትና በ27 ሀገሮች የተከሰቱ የሰብአዊ መብት ሁኔታዎችን የገመገመው ዓመታዊ ሰነድ ተጠያቂነት የሌለባቸው የሕግ የበላይነትን ሲጥሱ ታይተዋል ያላቸውን እንደ ራሻ፣ ቱርክ፣ ፊሊፒንስ፣ ግብጽና ቻይናን የመሳሰሉ ሀገሮች የመብት ይዞታ ኮንኗል፣ ገምግሟል። ኬኔት ሮት
President Erdogan's increasingly dictatorial rule in Turkey.
የፕሬዝዳንት ኤርዶዋን አምባገነናዊ አስተዳደር በቱርክ በግብጽ ደግሞ ፕሬዝዳንት ሲሲ ከቀድሞ ፕሬዝዳንት ሙባረክ ዘመን በከፋ መልኩ አፈና መባባሱን አስተውለናል። ፕሬዝዳንት ፑቲን የመሰብሰብና የመናገር መብቶችን አቅበዋል። የማህበረሰብ ተቋማትን እንቅስቃሴና ድረገጾችንም አጨናግፈዋል። በቻይና ሺ ጂንፒንግም ተመሳሳይ የአፈና ፖሊሲዎችን ይከተላሉ።
በአፍሪካ አህጉር የስልጣን ዘመን ገደብን የሚጻረሩ የፖለቲካ ውሳኔዎች እንደዚሁም በርካታ መንግስታት ከዓለም አቀፉ የወንጀል ፍርድ ቤት ራሳቸውን እያገለሉ መምጣታቸው አሳሳቢ የሰብአዊ መብት ሁኔታዎች እንደሆኑ ሁማን ራይትስ ዋች ያስረዳል።
ክቡራትና ክቡራን አድማጮች የአርብ ምሽት ፕሮግራማችን ይቀጥላል። ወደ ሁለተኛው አጋማሽ ይሆናል በቀጥታ የምንሸጋገረው። አሁን የሚቀርበው አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ብሪታንያ የኛ ለተባለው ቡድን ተሰጠው የነበረውን የገንዘብ እርዳታ አቋረጠች። ቀጣዩ የአፍሪካ ኢኮኖሚ ሁኔታ፣ ድምፁ የማይሰማ የስደተኞች ቀውስ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ ውስጥ የልጃገረዶችን መብት በሚመለከት በሙዚቃና በሬዲዮ በኩል ንቃተ ህሊና ለማስፋፋት ሲሰራ የነበረው መንግስታዊ ያልሆነ ድርጅት በጋዜጦች በደረሰበት አሉታዊ ዘመቻ ምክንያት ከብሪታንያ መንግስት ያገኘው የነበረውን ገንዘብ ማጣቱን የጋርዲያን ጋዜጣ ድረገጽ ዘግቧል። የኛ በሚል ስያሜ 5 ሴት ልጆችን የያዘ ቡድን መስርቶ ሲንቀሳቀስ የቆየው መንግስታዊ ያልሆነ ድርጅት ዓላማ በትክክል አልተሰራበትም በሚል ነው የተነቀፈው። በህፃንነት በግዴታ መዳርን፣ የጥቃት ሰለባ መሆንንና ለመማር እንቅፋት የሚሆኑትን ነገሮች በሬዲዮ ድራማ፣ በሙዚቃ፣ በሬዲዮ ውይይትና በዩቱብ መስመሮች በኩል ለማስተማር ነበር የሚጥረው። የብሪታንያ የዓለም አቀፍ ልማት መስሪያ ቤት ገርል ኢፌክት ከተባለው መንግስታዊ ያልሆነ ድርጅት ጋር የነበረውን አጋርነት ለማቆም የወሰነው በጋዜጦች በተከፈተበት ዘመቻ ሳይሆን በፕሮግራሙ ላይ ባደረግነው ግምገማ ነው ማለቱን የጋርዲያን ድረገጽ ጠቅሷል። በዓለም ደረጃ ያሉት ሴቶች ራሳቸውን የሚችሉበት መንገድ በመፍጠር መርዳት ቅድሚያ ማግኘቱ ይቀጥላል። ይሁንና የብሪታንያ እርዳታ በበለጠ ስኬታማ መልክ ሊተገበርበት የሚችል ሌላ መንገድ አለ ማለታቸውን ዘገባው ገልጿል። የገንዘቡ መቆም ለውጥኑ ትልቅ ጉዳት ነው። ውጥኑ ባሳደረው ተጽዕኖ በብሪታንያ የዓለም አቀፍ ልማት መስሪያ ቤት ሲሞገስ ቆይቷል። የብሪታንያ ዓለም አቀፍ የልማት መስሪያ ቤት ውጥኑን ከአምስት ዓመታት በፊት የመሰረተው ከናይክ ተቋም ጋር በመተባበር ሲሆን የእኛ የሚለውን ቡድን የመሰረተው የኢትዮጵያን ባህል በአዎንታዊ መልክ ለመቀየር ሲባል ስለ ችግሩ ህብረተሰቡን ለማስተማር እንደነበር ዘገባው ያወሳል። የእኛ የተባለው ቡድን 8.5 ሚሊዮን የሚሆን የአዲስ አበባንና የአማራ ክልል 50% ህዝብን ለመድረስ እንደቻለ፣ በዓለም ደረጃ እጅግ የተጎዱ ልጃገረዶችን ህይወት በመለወጥ እንደረዳ ገርል ኢፌክት የተባለው መንግስታዊ ያልሆነ ድርጅት አስገንዝቧል ይላል ጋርዲያን ድረገጽ ላይ የወጣው ዘገባ። አፍሪካን አርጊመንትስ ደግሞ ስለ አፍሪካ ኢኮኖሚ እድገት ያትታል። ይኸው ድረገጽ ላይ በወጣው ጽሑፍ መሰረት ከሰሃራ በመለስ ያሉት የአፍሪካ ሀገሮች ባለፈው ታህሳስ ወር ባበቃው ዓመት የነበራቸው አጠቃላይ ዓመታዊ ገቢ ከ7ና 8 ዓመታት በፊት በዓለም ደረጃ የገንዘብ ቀውስ ተከስቶ ከነበረበት ጊዜ ወዲህ ባልታየ ሁኔታ ደካማ ነው ተብሎ እንደተገመተ ገልጿል። የነዳጅ ዘይትና የማዕድን ኩባንያዎች በሸቀጣሸቀጥ ማዝገብ ምክንያት የተጎዱ ቢሆኑም አብዛኞቹ የምስራቅ አፍሪካ ሀገሮች እንዲሁም ኮትዲቯርንና ሴኔጋልን የመሳሰሉት ሀገሮች ከ6% በላይ እድገት ለማግኘት ችለዋል። ስለሆነም በመላ አፍሪካ ሀገሮች አይደለም የኢኮኖሚው እድገት ያዘገመው ይላል ድረገጹ። ጽሑፉ ስለ ያዝነው ዓመት የአፍሪቃ ኢኮኖሚ ሁኔታ ሲተነብይ ከአፍሪቃ በኢኮኖሚ የበለጸጉ ተደርገው የሚታዩት ናይጄሪያና ደቡብ አፍሪቃ በሚኖረው የኢኮኖሚ ሁኔታ ላይ እንደሚወሰን ያወሳል። ደቡብ አፍሪቃ ባለፈው ዓመት ደርሶባት ከነበረው ከባድ ድርቅ እንድታገግምና የኤሌክትሪክ መብራት ይዘት መሻሻል የእድገቱን ሁኔታ ከፍ ሊያደርግ እንደሚችል ጽሑፉ ገልጿል። ይሁንና የግል ዘርፉ ይዘት አሁንም ደካማ ነው። የዕዳ ሸክሟ እየጨመረ በመሄዱም የብድር ማግኘት አቅሟ ሊዳከም ይችላል። ደቡብ አፍሪቃ የምትገመገመው በመጪው ሰኔ ወር በመሆኑ እስከዛው ባለው ጊዜ ውስጥ ትርጉም ያለው ለውጥ ማምጣቱ ከባድ ይሆናል ይላል አፍሪካን አርጊመንትስ ድረገጽ ላይ የወጣው ጽሑፍ። ናይጄሪያ በያዝነው ዓመት የእድገቷን ደረጃ ከፍ ለማድረግ ከባድ አይሆንባትም ካለ በኋላ ጽሑፉ፣ ይሁንና የነዳጅ ዘይት ዋጋ ከፍ ማለቱ ብቻ ስለማይበቃ በኒጀር ዴልታ የሚካሄደው አመጽ መገደብም ግድ እንደሚል ያስገነዝባል። 217 ማለት በያዝነው ወር በገባው አዲስ ዓመት ከሳራ በመለስ ባሉት የአፍሪካ ሀገሮች ኢኮኖሚው ያገግማል ተብሎ እንደሚታመን፣ ይህ ሲባል ግን በፊት የታየው ጠንካራ ኢኮኖሚ እድገት ይደገማል ማለት እንዳልሆነ ጽሑፉ አውስቷል። በያዝነው ዓመት ዩናይትድ ስቴትስ ውስጥ የሚኖረው የኢኮኖሚ እድገት ፍጥነትና የገንዘብ ይዘት ከሳራ በመለስ ባሉት የአፍሪካ ሀገራት የኢኮኖሚ እድገት ላይ ተጽዕኖ እንደሚኖረው ቀጣዩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚገፉበት የንግድ ተከላካይነት ግን የእነዚህን የአፍሪካ ሀገሮች ኢኮኖሚን ላይነካ እንደሚችል ድረገጹ ሳይጠቅስ አላለፈም። የሲኤንኤን ድረገጽ በበኩሉ ድምፁ የማይሰማው የአፍሪካ ስደተኞች ቀውስ በሚል ርዕስ ባወጣው ዘገባ 12.4 ሚሊዮን የሚሆኑ አፍሪካውያን በሀገሮቻቸው ውስጥ እንደተፈናቀሉ ያወሳል። በዓለም ደረጃ ከ40.8 በላይ የሚሆኑ ሰዎች በግጭት ምክንያት ከመኖሪያቸው እንደተፈናቀሉ፣ ከእነሱም ወደ አንድ ሶስተኛዎቹ በአፍሪካ ውስጥ ያሉ መሆናቸውን የአገር ውስጥ ተፈናቃዮችን ጉዳይ የሚከታተል ማዕከል መግለጹን የሲኤንኤን ድረገጽ ዘገባ ጠቅሷል። አምና 773 ሺህ የሚሆኑ ናይጄሪያውያን ተፈናቅለዋል። ወደ አንድ ሶስተኛ የሚጠጉት ተፈናቃዮች አፍሪካ ውስጥ የሚኖሩ ናቸው። በግጭት ምክንያት አቻምና 12.4 ሚሊዮን የሚሆኑት በ21 የአፍሪካ ሀገሮች ከመኖሪያቸው ተፈናቅለዋል። በአፍሪካ ሀገሮች ዙሪያ ያሉት ተፈናቃዮች ብዛት 5.4 ሚሊዮን ከሚሆኑት አፍሪካውያን ስደተኞች እጥፍ ይሆናል። የአገር ውስጥ ተፈናቃይ የሚባሉት ሰዎች በልማት ውጥን፣ በግጭት፣ በኃይል ተጠቃሚነት፣ በተፈጥሮም ሆነ በሰው ሰራሽ ቀውስ ምክንያት ከመኖሪያቸው ሸሽተው የሚወጡ ሰዎች መሆናቸውን፣ እነዚህ ተፈናቃዮችም የሸሹበት ሀገር ዜጎች ሊሆኑም ላይሆኑም እንደሚችሉ ዘገባው አክሏል። ለምሳሌ ይላል የሲኤንኤን ድረገጽ ላይ የወጣው ጽሑፍ፣ ኢትዮጵያን ብንወስድ ኤልኒኖ ከተባለው የአየር ንብረት ለውጥ ጋር በተያያዘ ደርሶ በነበረው ድርቅና በተከተለው የጎርፍ መጥለቅለቅ ምክንያት ከአቻምና እስከ ወቅቱ ድረስ በነበረው ጊዜ ውስጥ በመቶ ሺዎች የሚቆጠሩ ሰዎች ከመኖሪያቸው እንደተፈናቀሉ ዘገባው ጠቅሷል። ናይጄሪያ ውስጥ አቻምና 737 ሺህ የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል። በአገር ውስጥ ተፈናቃዮች ብዛት ከተጠቀሱት የአፍሪካ ሀገሮች ናይጄሪያ ቀዳሚውን ቦታ ይዛለች። አሁንም ሁኔታው እንደተባባሰ ባለፈው ታህሳስ ወር ማብቂያ ላይ በ1.8 ሚሊዮን የሚገመቱ ሰዎች ከአካባቢያቸው እንደሸሹ ዘገባው ያወሳል። ዓለም አቀፍ የፍልሰት ድርጅት እንደሚለው ናይጄሪያ ውስጥ ከተፈናቀሉት ሰዎች 90 ከመቶዎቹ ቦኮ ሐራም በሚያካሄደው ውጊያ ምክንያት የሸሹ ናቸው። ተፈናቃዮቹ በተጠለሉባቸው አንዳንድ ሰፈሮች የትምህርት ዕድልና ሌሎች አገልግሎቶች ያገኛሉ። መጠለያ ሰፈሮቹ ትንንሽ መንደሮች ይመስላሉ። ሰዎች ትንንሽ ሱቆች መስርተው ምግብ፣ ጨውና ቅመማ ቅመም ይሸጣሉ። ሌሎች ደግሞ ሥራ አጥ ሆነው ጭንቀት ላይ ይገኛሉ። አርሶ አደሮች መሬታቸውን፣ ሰርቶ አደሮች ደግሞ የሥራ ቦታቸውን አጥተዋል። በሕግ ዓይን ተፈናቃዮቹ ከስደተኞቹ የተለዩ ናቸው። ድንበር ተሻግረው ባለመውጣታቸው በሀገሮቻቸው ክልል ውስጥ ያሉ ናቸውና፣ ስደተኞች ግን በዓለም አቀፍ የስደተኞች ሰብአዊ ሕግ የታቀፉ ናቸው። በተለይም አፍሪቃ ውስጥ የሀገሮቹ መንግስታት ለሰዎች ከአካባቢያቸው መፈናቀል ምክንያት የሚሆንበት አጋጣሚ አለ ሲሉ በሀገሮቻቸው ውስጥ የተፈናቀሉት ሰዎችን ጉዳይ የሚከታተለው ማዕከል ስራ አስኪያጅ አሌክሳንድራ ቢላክ አስገንዝበዋል ሲል ሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ የአርብ ምሽት ፕሮግራማችን ሲቀጥል በተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጋዜጣዊ መግለጫ ዙሪያ የተደረገው ትንታኔ የመጨረሻ ክፍል ይሆናል የሚቀርበው።
ትንታኔውን እየሰጡን ያሉት ፕሮፌሰር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤትም መምህር ናቸው። ዶክተር ብሩክ በትናንትናው ምሽት ዶናልድ ትራምፕ ተመራጩ ፕሬዚደንት በሀብቶቻቸው ላይ ስላላቸው አቋምና ከመገናኛ ብዙሃን ጋር ስላላቸውና ሊኖራቸው ስለሚችለውም ግንኙነት የጀመሩት ማብራሪያና ትንታኔ ነው የሚቀጥለው።
የአሜሪካ ስርዓቱ ራሱ ጆርናሊዝሙ ምንድን ነው? ህዝብ የማወቅ መብት አለው። አንድ ጋዜጠኛ ሙሉ መብት አለው። ባለስልጣን ከታች እስከ ላይ ያለውን የመጠየቅ መብት አለው። በዛ መሰረት በራይቱ አክሰስ ቱ ኢንፎርሜሽን ራይት ኦፍ ኢንፎርሜሽን መብት ህዝቡ ስላለው መረጃ ማግኘት ድልድይ ሆኖ የሚያገለግል እንደናንተ አይነት ጋዜጠኞች ናቸው፣ ባለሙያዎች ናቸው። እና ያንን የማድረግ ኃላፊነት አለባቸው። ፐብሊክ ፖሊሲ የሚቀርጹና መንግስት ስልጣን የሚይዙ ሰዎች ደግሞ በዛ መልክ ደግሞ መገኘት አለባቸው ለጥያቄ ምላሽ ለመስጠት። ትናንት ዶናልድ ትራምፕ 6 ወር በላይ ነው የፈጀባቸው። ምክንያቱም ያላቸው ግንኙነት ወደ ጥያቄ እየመጣ ሆኖ ያላቸው ግንኙነት ጥሩ አይደለም፣ በጎ አይደለም በሁለቱ መካከል፣ በትራምፕ እና በሌሎች መካከል። ምክንያቱም እሳቸው የሚፈልጉትን ጥያቄ ብቻ መመለስ ይፈልጋሉ። ጋዜጠኛ ደግሞ አይ እኛ እጃችን የያዙ እኛ ምን ጠይቀው እናውቃለን፣ በትዕግስት መልሱ የሚል ነው። አሁን ኦባማን ያየነው ስናወዳደር የፈለገው ጥያቄ እነሳ በትዕግስት ሳይበሳጩ ሳይቆጡ እጁን ያዘው አስወጣ ሳይሉ ጥያቄ ሲመልሱ ያው 8 ዓመት ጨርሰው ሊሰናበቱ ነው። ዶናልድ ትራምፕ ትናንት ደጋግመውታል። ትናንት አንድ ጋዜጠኛ ሲኤንኤንን አፋጦ ሊጠይቃቸው ስለፈለገ አይ አንተን ጥያቄ አልፈልግም ብለው ዘለውት ሄዱ። እንዴት ይዘሉኛል ብሎ በመብቱ በመጠቀም ተከራከራቸው። እሳቸውም ባሰባቸው አይ ንምልስ ላልፈልግ፣ ምክንያቱም እናንተ እውነቱን አታቀርቡም፣ ሸፍጥና ስህተትና ውሸት በእኔ ላይ እየተናገራችሁ እያደረጋችሁ ስለሆነ ብለው አልፈውታል። ይሄ በአሜሪካ ታሪክ ተደርጎ የማይታወቅ ሶስተኛው ዓለምና ታዳጊ ሀገር ምናየው እንጂ በአሜሪካ ደረጃ እንዲህ አይነት ያውም ፕሬዚደንት ሆኖ ነገ የዛሬ ሳምንት ስልጣን የሚይዝ እሱ የሚጠበቅ አይደለምና የሚቀጥሉት ዓመታትና ወራት በፕሬዚደንት ትረምፕና በጋዜጠኞቹ መሀል እኔ ጥሩ ግንኙነት የሚኖር አይመስለኝም፣ ያለም አይመስልም። የመቋሰል ሁኔታ ይታያል። ፕሬሽርና ስትሬስ ይታያል። ጋዜጠኛውም እልህ እየያዘው እኛ እኮ እዚያ ያለነው የህዝብን መብት ጥያቄ ጠይቀን ምላሽ ለማግኘት ነው እንጂ እርስዎ እንደፈለጉ እየዘለሉን እኛን እየዘጉ አንተ አልጠይቅህም መብት አልሰጥህም ምክንያቱም ስለ እኔ ጥሩ አትጽፍም የሚል አቲቱድ ነው ያላቸው። ግን የሚወዱት ጋዜጠኛ ካለ ስለሳቸው ውዳሴ ማርያም ወይም ውዳሴ ሚሰጥ ደግሞ ጋዜጠኛ ካለ ግሩም አድርገው መብት ደጋግሞ ይሰጡታል። ይህን ያየነው የምናየው ነገር ነው እና ጥሩ ግንኙነት አይፈጠርም እና ብዙ ኮንትሮቨርሲ፣ ብዙ ችግሮች፣ ክራይሲስ ልናይ እንችላለን ብዬ ነው ከወዲሁ ማስቀመጥ የሚችለው።
እስቲ እንግዲህ ይህንን ሁኔታ ወደፊት ጠጋ እያልን የምናየው ይሆናል። እንደውም ከመጀመሪያው ቀናቸው ጀምሮ ከጋዜጠኞች ጋር የሚኖራቸውም ግንኙነት ለህዝብ በቀጥታ የሚቀርብ ስለሆነ እናያለን። ይህንን ሌላው አንድ ማንሳት የምፈልገው ጥያቄ የዶናልድ ትራምፕ እጩ ተሿሚዎች ወይም እሳቸው ሚኒስትሮች ሊያደርጓቸው ያቀረቧቸው ሰዎች አሁን በህግ መወሰኛ ምክር ቤቱ እየተፈተሹ ነው ያሉት፣ እየታዩ ነው ያሉት እና አንዳንዶቹ አሁን እስካሁን ድረስ ካሉት ውስጥ ሲናገ ሲናገሩ ዶናልድ ትራምፕ ካነሷቸው በውድድሩ ወቅት መሰረታዊ ሀሳቦች ጋር ሊጋጩ የሚችሉ ሀሳቦችን የሚያነሱ አሉ። በሀገር ውስጥ ደህንነት ሚኒስትርነት ከታጩት፣ የውጭ ጉዳይ ሚኒስትርነት ከታጩት፣ በጠቅላይ አቃቤ ሕግነት ከታጩት የሚነሱ ጥያቄዎች አሉ። እንደዚህ ግጭት ውስጥ የሚገቡ ከዶናልድ ትራምፕ መሰረታዊ ሀሳቦች ጋር እና ለመሆኑ ምን ያህል ተፈጻሚ ሊሆኑ ይችላሉ ቃል የገቧቸው ጉዳዮች የዶናልድ ትራምፕ?
እንግዲህ ትናንት ወዲያ ተጀመረ፣ ዛሬም ነገም ሰሞኑንም ይቀጥላል። እያንዳንዱ እጩ ሚኒስትር ልበለው ሴክሬተሪ የሚባለው እኛ በእንግሊዝ ስርዓት አጠራር ፖለቲካ ስርዓት ሚኒስትር ነው የምንለው፣ እያንዳንዱ እጩ ሚኒስትር ለሚገባው አተዋረዱ ኮሚቴ ተጠርቶ በዝርዝር ስለ ችሎታው፣ ስለ ህይወት ታሪኩ፣ ተግባራዊ ያደረጋቸው ነገሮች፣ ድክመቱ፣ ጥንካሬው በደንብ ይገመገምና ነው ድምፅ የሚሰጠው። እንግዲህ ሪፐብሊካኖቹ አፐር ሃንድ አላቸው፣ ጠንከር ያለ ድምፅ ሁኔታ አላቸውና
እነሱ ናቸው ተቆጣጠሩት የምክር ቤቱን መቀመጫ
በቀላሉ ባይሆንም አቶ ሰለሞን እንዳልከው በዛ መሰረት መቼም አንዳንድ የፖለቲክስ የዛሬ ትሜቲክ ይባላል ማለት ሂሳብ ነው እና አብላጫውን ኮሚቴ ወንበር የያዙት ሪፐብሊካን ስለሆኑ እንደምንም ገፋፍቶም ቢሆን የሚያሳልፏቸው ሚኒስትሮች ይኖራሉ። አንዳንዶቹ ግን እንደ ሴናተር ሴሽንስ ብዙ የሚታሙ በተለይ በሲቪል ራይትስ ሙቭመንት ጊዜ በ60ዎቹ በ70ዎቹ ዓመታት ዳኛ ጠበቃም እያሉ ዘረኛ የሆነ አነጋገርና አባባልና አቋም የወሰዱ ሰውዬ አሁን እሳቸው ለማለት በጣም በጣም ከባድ ነው፣ ይጠባል ብሩ። ምክንያቱም ኢቨን ሌላ ቢቀር የራሳቸው ሪፐብሊካን ፓርቲ አባላት እሳቸው እንደጋግፈው ቅፍ ድግፍ አድርገው ገፋፍተው ያችን መስመር ለማሳለፍ የሚችሉም አይመስልም። እንደገና ደግሞ የኤክሰን ቺፍ ኤግዚክቲቭ ኦፊሰር የነበሩት አሁን እጩ የውጭ ጉዳይ ሚኒስትሩም አሉ። አሁን እሳቸው የመልካቸውን ዩኒቨርሲቲ ከጨረሱ ጀምሮ ሞቢል በኤክሰን ኩባንያ ኮርፖሬሽን የሰሩት መስራት ስራ ክቡር ነው፣ የታወቁ ሰው ናቸው፣ ከታች እስከላይ ደረሱ ናቸው፣ አንቱ የተባሉ ሰው ናቸው። ግን በፖለቲካና ውጭ ግንኙነትን በተመለከተ ምንም አይዲያ እናንትን የሌላቸው ናቸው። እንግዲህ የራሻ ወዳጅ ናቸው በሚል ነው የሚባለው እንግዲህ ዶናልድ ትራምፕ እሳቸውን ገፋ ገፋ አድርጎ ያቀረቧቸው። እሳቸውም በጣም ጠንከር ያለ ባይሆንም ሬዚስተንስ አለ። እሳቸው ውጭ ጉዳይ ሆነው እንዳይመረጡ ዲሞክራቶቹ እየተከላከሉ ያላቸውን ድክመት አጉልጦ እያሳዩ አይርሶ ብቁ አይደሉም፣ ተሞክሮም ምኑም እውቀቱም የሎትም ለቢዝነስና ኮርፖሬሽን ራን ለማድረግ እንጂ ያለን ውጥን ፖለቲካን ስለማይችሉ አንቀበሎትም የሚል ማንገራገር አለ። ስለዚህ እያንዳንዱን ነው በተናጥል ማየት ያለብን። ግን ከሞላ ጎደል ብዙ ውጭ ሚኒስትሮች የሚያልፉ ይመስለኛል። አንዳንዶቹ ተንጠባጥበው ይቀራሉ። ግን አንድ እዚህ ላይ ማሳሰብ የምፈልገው ለአድማጮቻችን ምንድን ነው፣ አሁንም ሚኒስትሮችን በተመለከተ ታክስ ሪተር ናቸው ታክስ ያስገቡበት
ግብር የከፈሉበት ሰነድ
ንብረቶቻቸውን በዝርዝር ማቅረብ አለባቸው። አቶ ሰለሞን ብዙዎቹ ከሞላ ጎደል አላቀረቡ። ይሄ ራሱ በአሜሪካ ሕግ ታይቶ ተደርጎ ማየት እና አሁንም ክርክሩ ዲሞክራቶቹ ምንድን ነው የሚሉት፣ ይሄን ነገር ማቅረብ አለባቸው፣ አለዛኛ አንደግፋቸውም። ኳሊፋይድ ቢሆንም ሰውየው ቢሆንም ሁሉን ወጭም አይቃወሙም፣ የደግፏቸውም ይኖራሉ። ግን በዝርዝር የሀብት መጠናችሁን ምን ምን ኮኔክሽን እንዳላችሁ የት ሀገር ኢንቨስትመንት የትኛውን ሀገር ሼር እንደገዛችሁ የት ሀገር ሼር እና ተጨማሪ ቤት እና አንዳንድ ኢንትረስት እንዳላችሁ በኮንሰልተንት ሆናችሁ በኮንትራት በሳብ ኮንትራት የሰርታችኋል ከማከማ የውጭ ሀገር ጋር ሰርታችኋል። ከዛ ውጭ ሀገር ውስጥ መካከል ደግሞ መታየት ያለበት የሀገር ምንድን ነው። ከእንግሊዝ ሀገር ጋር ቢሆን ብዙም አይታማም፣ ለምን ወዳጅ ሀገር ናት፣ ፓርትነርም ናት። ግን እንደ ራሽያ እንደ ቻይና የመሳሰሉትን ሀገሮች ጥያቄ ምልክት ውስጥ የሚገቡትን ሀገሮችን በተመለከተ ካለ በዝርዝር ማወቅ ይፈልጋል። ምንድን ነው ኮኔክሽንህ፣ ምንድን ነው ግንኙነት በሚል እና ይሄ በጣም ከበድ ያለ ፕሮሰስ ነው። በዚህ ሳምንት የሚቋጭ አይመስለኝም። የአንዳንዶቹ ሊያልቅ ይችላል። የአንዳንዶቹ ግን ገና ፕሬዚደንት ኢሌክት ትራምፕ እንግዲህ አሁን እጩ ፕሬዚደንት ናቸው ስልጣን እስኪይዙ ድረስ አንቻ ግራንቻው የሚቀጥል ይመስለኛል።
እንግዲህ ዶክተር ብሩክ ኃይሉ ይህም ጉዳይ ሰፊ ጉዳይ ነው። ትናንትና እንዳነሳ ነው ሰሞኑንም እንደዚሁ በተከታታይ እየተመላለስን አንዳንድ በሚነሱ አዳዲስ ሀሳቦችም ላይ ማብራሪያውን መጠየቄ አይቀርም። ለዛሬ ግን በአድማጮቻችን ስም በጣም አመሰግናለሁ።
እኔም አመሰግናለሁ ሰለሞን ለተሰጠኝ እድል አመሰግናለሁ። ደህና አምሽልኝ።
ሰሎሞንንና እንግዳውን ዶክተር ብሩክ ኃይሉን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሎሞን፣
በነገራችን ላይ ዶክተር ብሩክ ኃይሉ ማብራሪያውን የሰጡት በፕሬዚደንት ባራክ ኦባማ ባደረጉት የመሰናበቻ ንግግር ላይም ነበር ከዚህ ቀደም ሲልና እነዚህን በተከታታይ የሰጧቸውን ማብራሪያዎችና ትንታኔዎች ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም ከፌስቡካችን አድማጮቻችን ገብተው ማግኘት ይችላሉ። አት ቪኦኤ አምሃሪክ ላይ እንገኛለን። ደግሞም ተሳተፉ፣ አስተያየቶቻችሁንም ስጡ። እናመሰግናለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዓለም ውስጥ በሚገኙ የሃይማኖት ተቋማት መካከል የሚኖር የጋራ ትብብር ኢፍትሐዊነትን፣ ጥላቻንና አመጽን ለመቋቋም አይነተኛ መሳሪያ ነው ሲሉ ለዓለም አቀፍ የሃይማኖት ነጻነት የዩናይትድ ስቴትስ አምባሳደር ዴቪድ ሳፐርስታይን ተናግረዋል። ይህ ሐቅ ይበልጥ ገሃድ የሚሆነውም ከሃይማኖት ጋር የተያያዘ አመጽ በሚካሄድባቸው አገሮች ነው። ኬንያ ውስጥ ለምሳሌ የአልሻባብ አጥቂ መሆኑ የሚጠረጠር እስላም ታጣቂ እንደ አውሮፓ አቆጣጠር በ2015 ታህሳስ ወር በአንድ አውቶቡስ ላይ ጥቃት ሲያካሄድ ሙስሊሞችንና ክርስቲያኖችን ተለይተው እንዲቆሙ ያዛል። የአውቶቡሱ አሽከርካሪም መንገደኞቹ ሊለያዩ አልፈለጉም ብሎ ይናገራል። እንዲያውም ተሳፋሪዎቹ ራሳቸው አንለያይም፣ ከፈለግህ አንድነት ግደለን ይሉታል። ታጣቂውም ጥቃቱን አካሄደ፣ ሳላህ ፋራህ የተባለ መንገደኛ በክርስቲያኖቹ ላይ የሚካሄደውን ጥቃት ሲከላከል ይቆስልና ቆይቶም ይሞታል። ራሺድ የተባለ ወንድሙ ለመገናኛ ብዙሃን በሰጠው ቃል የወንድሙ የሳላህ መሰዋት ምሳሌነቱ በሃይማኖት መቻቻል አብሮ በሰላም መኖር እንደሚያዋጣ ለኬንያውያን ትምህርትም ምሳሌም እንደሚሆን ተስፋውን ገልጧል። እስራኤል ውስጥም በሃይማኖት መቻቻል ሰላም መመስረት እንደሚቻል የሚያሳዩ በርካታ ምሳሌዎች አሉ። ጃፋ ውስጥ የሚገኙ እንደ የተቢታ ትምህርት ቤትን የመሰሉ ወይም በመላው እስራኤል ያሉት ስድስቱም የእጅ ለእጅ ትምህርት ቤቶች ክርስቲያን ተማሪዎች ስለሚገኙባቸው ለዚህ ጥሩ ምሳሌዎች ናቸው። ቱርክም ቢሆን ተመሳሳይ የሃይማኖት መቻቻል ይስተዋላል። ኢስታንቡል ውስጥ በመትገኝ አንዲት የግሪክ ኦርቶዶክስ ቤተክርስቲያን ከጎረቤት ግሪክና ከሌሎች የእምነት ተቋማት የመጡ ምዕመናን የዓለም ኦርቶዶክስ ክርስቲያኖች ፓትርያርክ በሆኑት በቀዳማዊ በርቶሎሜዎስ በተመረው የጥምቀት በዓል ላይ መንበረ ፓትርያርኩ ጽፈት ቤት ባለው ስፍራ አክብረዋል። ጥምቀተ ባህሩን የመባረክ ስነ ስርዓት የተካሄደው እዚያው ቱርክ ውስጥ ኢዝሚር በተባለች ሁለተኛይቱ ትልቁ ከተማ ነው። ይህ በዓል በቱርክና በግሪክ መካከል ከነበረው እንደ አውሮፓ ቆጣጥር በ1922 ጦርነት ወዲህ ለመጀመሪያ ጊዜ የተካሄደ መሆኑም ታውቋል። ከዚያ በኋላ ነው የሁለቱ አገሮች መቀራረብና የህዝቦች ዝውውርም የተጀመረው። ኢዝሚር ከተማ የሚገኘው የግሪክ ኮንስላር እንደ አውሮፓ ቆጣጥር በ2006 ዓ.ም አንድ በዓል አዘጋጅቶ የነበረ ቢሆንም የቱርክ መንግስት በዝግጅቱ ለመርዳት ፈቃደኛ ሲሆን ግን ያኔ የመጀመሪያ ጊዜ መሆኑ ይታወሳል። እናም ይህች ዕለት ታሪካዊ ነች። ይህ እውን እንዲሆን ለረዱ የአካባቢው ባለሥልጣናትና ለመንበረ ፓትርያርኩም ታላቅ ምስጋናችንን እናቀርባለን ሲሉ የኢዝሚር ኦርቶዶክስ ክርስቲያኖች ማኅበረሰብ ዋና ጸሐፊ ቲና ሳሞግሉ በግሪክ መንግሥታዊ ቴሌቪዥን ላይ ተናግረዋል። ሐሳባችንን ለሚጋሩ ወገኖች ብቻ ሳይሆን ሐሳባቸው ፈጽሞ ከሐሳባችን ለማይገጥም የሰው ልጆች መቆም፣ አጋር መሆን ትልቅ ኃይል አለው። አይሁዶች ለእምነታቸው ከተሰዉ ክርስቲያኖች ጎን ሲቆሙ፣ እንዲሁም ክርስቲያኖች ለቡድሂስቶች፣ ሂንዶች ለሙስሊሞች፣ ሙስሊሞች ለእምነት የለሾች ሲቆሙ አሉ አምባሳደር ሳፐርስታይን። አንደኛችን በነጻነት ማምለክ አለመቻላችንን ሁላችንም ከተረዳን ማንኛችንም ነጻ አይደለንም ማለት ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አጠር አጠር ያሉ መረጃዎችና ማጠቃለያ ዜናዎች፣ ጊዜ ከተረፈንም ሙዚቃ እንጋብዛችኋለን። ለማጠቃለያው ዩናይትድ ስቴትስ በሱዳን ላይ ጥላው ከቆዩ የገንዘብ ማዕቀቦች አንዳንዱን ለማንሳት መወሰኗ ተገልጿል። ዩናይትድ ስቴትስ ይህንን ማዕቀቦችን የማቅለል እርምጃ የምትወስደው የሱዳን መንግስት እያሳየ ነው ለተባሉ የሽብር ፈጠራን በመዋጋት ግጭቶችን በመቀነስ ለደቡብ ሱዳን አማጽያን ከለላና መጠጊያ በመንፈግ ችግር ላይ የወደቁ ሰዎች ሰብአዊ ድጋፍ እንዲያገኙ በማድረግ በኩል የተሻለ እንቅስቃሴ በማድረግ በሚሰጠው ምላሽ መሆኑ ታውቋል። ማዕቀቦቹን በሱዳን ላይ እንደ ሀገር እንዲሁም በህዝቡ ላይ አውዳሚ ተጽዕኖ ማሳደራቸውን የገለጡት የሱዳን የማስታወቂያ ሚኒስትር አህመድ ቢላል ዛሬ ለቪኦኤ በሰጡት ቃል ዋሽንግተን ማዕቀቦቹን ለማላላት መወሰኗ አስደሳች ዜና ነው ብለዋል። በሌላ በኩል ግን የማዕቀቦቹ መነሳት ሱዳንን ከሽብር ፈጠራ ደጋፊ ሀገሮች መዝገብ ውስጥ እንደማያስፈቃት የዩናይትድ ስቴትስ ባለሥልጣናት ጠቁመዋል። የሱዳን ፕሬዚደንት ኦማር አልበሽር በጦር ወንጀሎችና በጅምላ ፍጅት በዓለም አቀፍ የወንጀል ፍርድ ቤት እንደሚፈለጉ ይታወቃል። በተጠናቀቀው የአውሮፓ 2016 ዓመተ ምህረት ለዓለም የሰብአዊ መብቶች አያያዝ ከፍተኛውን አደጋ የደቀነው እያንሰራራ የመጣው ርካሽ የሚባል የህዝብ ተቀባይነትን የማግኘት አዝማሚያ ነው ሲል ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን አስታውቋል። ይህ ትናንት የወጣው ዘገባ የዘጠና ሀገሮችን የሰብአዊ መብቶች አያያዝ የገመገመ ነው። ወደ ኢትዮጵያ ብሔራዊ ባንክ ዌብሳይት ጎራ ብዬ ነበር። አሁን ዛሬ በወጣ የምንዛሪ ተመን መሰረት አንድ የዩናይትድ ስቴትስ ዶላር 22 ብር ከ47 ሳንቲም ነው የተመነዘረው። 22 ብር ከ69 ደግሞ የባንክ መሸጫ ዋጋ ነው። አንድ ዩሮ 22 ብር ከ97 ሳንቲም ነው። አንድ ፓውንድ የእንግሊዝ 27 ብር ከ31 ሳንቲም ነው። ከኢንተርኔት ባገኘሁት መረጃ መሰረት አሁን አዲስ አበባ ላይ 11 ዲግሪ ሴልሽየስ ነው። ነገ ደግሞ ጥር 6/2009 ዓመተ ምህረት በአብዛኛው አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 22 ዝቅተኛው 7 ዲግሪ ሴልሺየስ ነው የሚሆነው። ዛሬ ጥር 5 ነው። በ1977 ዓመተ ምህረት በደረሰ የባቡር አደጋ በዛሬው ዕለት ማለት ነው የ428 ሰው ሕይወት ጠፍቷል። 10,000 ቤተ እስራኤላውያን በዘመቻ ሙሴ እስራኤል የሰፈሩትም በዚሁ ሰሞን ነው። ክቡራትና ክቡራን አድማጮች
ልንሰናበታችሁ ነው። እንግዲህ እናመሰግናለን ስለ መረጃው ሰሎሞን። ሙዚቃውን ጀምረዋለች ብርሃን። ቆየት ካሉ የአለማየሁ እሸቴ ዜማዎች ነው አልተለየሽኝም ይላል። በዛ ልንሰናበታችሁ ነው።
እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የትግርኛ ዝግጅት ይቀጥላል። አብራችሁን ስለ ቆያችሁ እናመሰግናለን።
ነገ በተለመደው በሶስት ሰዓት እንገናኛለን። በእኛ በኩል በደህና ደሩ።
Ben akut lago Iya sala sekush Conferensa nika Na berachi malet man fasikena hawakeu Iya sekeke nanti Yamalet mardo Talshipin fikreko Yihazen berdo Al-tele yeshinim